ግጭት ድርቅና መፈንቅለ መንግስት እያመሳት የምትገኘው አፍሪካ ኒውዮርክ ላይ እየተካሄደ ከሚገኘው 78ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ለችግሯ መፍትሄ የሚሆን ውሳኔ እንደምትጠብቅ ባለሙያዎች ተናገሩ። በኢትዮጵያ ለበርካታ ዓመታት በዲፕሎማሲነት ያገለገሉት አምባሳደር ተፈራ ሻውልና የውጭ ጉዳይ ኢንስቲትዩት የፖለቲካ ሳይንስ ዋና ተመራማሪው ዶክተር ጃንስ ከዳር ታዬ በጉባኤው ላይ ስላላቸው ምልከታ የአሜሪካ ድምፅ ጠይቋቸዋል። አስማማዬ ነው ተከታዩን አዘጋጅቷል።
በዓለም አባል አገራት መሪዎች ተሳታፊነት በየዓመቱ በአሜሪካ ኒውዮርክ የሚካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ 78ኛው መደበኛ ስብሰባውን ካለፈው ማክሰኞ ጀምሮ በአሜሪካ ኒውዮርክ እየተካሄደ ይገኛል። የዓለም አቀፍ ጉባኤ ዓለማችን ከቅርብ ጊዜያት ወዲህ በገጠሟት አዲስ ለውጦችና ተግዳሮቶች ውስጥ እያለፈች ባለችበት በዚህ ወቅት እንደመካሄዱ መጠን ተጠባቂ እንደሆነ በውጭ ጉዳይ ኢንስቲትዩት የፖለቲካል ሳይንስ ዋና ተመራማሪው ዶክተር ዳርስ ከዳር ታዬ ይናገራሉ።
ለውጥ ስንል በኢኮኖሚ ሊታይ ይችላል፣ በሀገራት ፉክክር ሊሆን ይችላል። ከዛ ደግሞ የሀገራት ፉክክር እያዳገለላቸው የመጡ ካሉ ሀገራት አንጻር ሊታይ ይችላል። ምን ማለት ነው? አለማችን ከቀዝቃዛ ዓለም ጦርነት ማብቃት በኋላ ለሀያ ሰላሳ ዓመታት የተረጋጋ አይነት ስርዓት ዓለም አቀፍ ስርዓት የነበረበት ሁኔታ ነበር። ነገር ግን አሁን በከፍተኛ ደረጃ እያደጉ የመጡ ቻይና፣ ህንድ የመሳሰሉ ሀገራት በዓለም ስርዓቱ ላይ የራሳቸው ቁልፍ ተዋናይ እየሆኑ የመጡበት ሁኔታ አለ እና ነባሩ የዓለም ስርዓት ላይ ጥያቄዎች እየተነሱ ያለበት ሁኔታ አለ። ከዛ በዘለለ ደግሞ ባለፉት 3-4 ዓመታት በኮቪድ ምክንያት ዓለም ከፍተኛ ራሱ በሽታው የፈጠረው ጫና ነበረ። ከዛ ደግሞ በሽታውን ተከትሎ የተፈጠረው የኢኮኖሚ ቀውስ አለ። ቀውሱ ስልክ ከጫናው አለማገገም በፍጥነት አለማገገም አለ። ይህ ሁኔታ ባለበት ፉክክር ባለበት ነው እንግዲህ አሁን የተባበሩት መንግስታት ድርጅት ጉባኤ እየተደረገ ያለበት። ብዙ ትብብር የሚጠይቅበት ዘመን ላይ ነው አለም ያለችው። ነገር ግን ደግሞ ለትብብር አስቻይ የሆኑ ሁኔታዎች በከፍተኛ ሁኔታ እየቀነሱ ያለበት አለም ላይ ነው አሁን ያለ ነው።
ዶክተር ዳርስ ከዳር አመታዊ ጠቅላላ ጉባኤ የአባል ሀገራቱ የግንኙነት መድረክ ሆኖ እንደሚያገለግል ጠቅሰው የተለያዩ ፍላጎቶቻቸውንና የገጠሟቸውን ችግሮች የመነጋገሪያ አጀንዳ እንዲሆኑ የሚያቀርቡበትም ጭምር ነው ይላሉ። ብዙ ጊዜ በጠቅላላ ጉባኤው የውይይት አጀንዳና ትኩረት ላይ ልዩነቶች የሚስተዋሉት በዚህ ምክንያት እንደሆነ የሚያስረዱት ዶክተር ዳርስ ከዳር ዘንድሮም ይህ እንደሚጠበቅ ይጠቁማሉ።
ምዕራባውያን አሁን ዩክሬን ትልቅ አጀንዳ አድርገው ሊያነሱት ይችላሉ። ታዳጊ ሀገራትና ቻይና ደግሞ የዘላቂ ልማት ግቦችን እንደ ትልቅ አጀንዳ፣ ምክንያቱም ቻይናን በምናይበት ጊዜ ከሌሎች ታዳጊ ሀገራት ጋር ያላትን ግንኙነት ለማሻሻልም ለማጠናከርም አንድ፣ ሁለተኛ ደግሞ የእሷ ፖሊሲዎችን ለማስፈጸም የዘላቂ ልማት ግቦችን ትጠቀማለች። በዩኤን ውስጥም ለእነዚህ ግቦች መሳካት ፋይናንስ ከማቅረብ ጀምሮ ትልቅ አስተዋጽኦ ታደርጋለች። ሶስቷ ደግሞ ያኛውን ፍላጎት ላይ ትኩረት ልታደርግ ትችላለች። ይሄ የተፈጥሮ አደጋ፣ የአየር ንብረት ለውጡ እንደ አጀንዳ ደግሞ ትኩረት አድርገው የሚያነሱ ይኖራሉ እና የአገራት መካከል የአጀንዳ ልዩነት አለ፣ ትኩረት የመስጠት ልዩነት አለ። በአንድም በሌላ መልኩ የታየው የጂኦ ፖለቲካው ፉክክርም መገለጫ ሆኖ እናገኘዋለን። የአጀንዳዎች የትኩረት ልዩነት
በኢትዮጵያ በልዩ ልዩ መንግስታዊ ስርዓቶች ውስጥ ለበርካታ ዓመታት በዲፕሎማትነት ያገለገሉት አምባሳደር ተፈራ ሻውል በበኩላቸው በመድረኩ የሚነሱ የውይይት አጀንዳዎችና የውሳኔዎች ተግባራዊነት በዓለም አቀፍ ስርዓቱ ላይ ከፍ ያለ ተጽዕኖ ባላቸው ሀገራት ፍላጎት እንደሚወሰን ያስገነዝባሉ።
አሁን ካለችበት የዓለም ችግር ለመውጣት የፖለቲካ ቆራጥነት ያስፈልጋል። በተለይም በሰብአዊነት ላይ የተመሰረተ፣ በህዝቦች ደህንነት ላይ የተመሰረተ፣ በዓለም የአየር ንብረት መጠበቅ ላይ ወይም መሻሻል ላይ የተመሰረተ እንዲሆን አብዛኞቹ ሀገሮች ሲያምኑ ይሆናል። እንደተለመደው ብዙ ውሳኔዎች ይተላለፋሉ። ቢተላለፉም የሚተገበሩም የማይተገበሩም አሉ። ለመተግበር ግን ጡንቻ ያስፈልጋል። ለመተግበር ጡንቻ ያስፈልጋል። ዝም ብሎ ትንንሹ ሀገር ሁሉ ይሄ ይደረግ ይሄ ይደረግ ብሎ ሲጮህ፣ እርግጥ እዛ ላይ አብረው ያጨበጭባሉ፣ በኋላ ግን ብዙዎቹ አይፈጸሙ። ዞሮ ዞሮ ማን ነው ፈጻሚ የሚባለው ነገር ሲታይ የዩናይትድ ስቴትስ መንግስት ከፍተኛ ተጽዕኖ አለ። ወደድንም ጠላንም ዞሮ ዞሮ የዩናይትድ ስቴትስ ተወካዮች የሚከተሉት እና አብረው አጅበው የሚደረገው የስብሰባ ውሳኔ አፈታት የበላይነት ተቀባይነት አለው።
የተባበሩት መንግስታት ድርጅት አሁን ባለው ዓለም አቀፍ ፍርሃት ሰላምና ደህንነትን የሚያስጠብቅ ባለ ብዙ ወገን ተቋም እንደሆነ ይታመናል። ከቅርብ ጊዜያት ወዲህ ግን ከውክልናና ገለልተኝነት ጋር በተያያዘ በአባል አገራቱ ትችቶች ሲሰነዘሩበት ይስተዋላል። እነዚህ ትችቶችና ጥያቄዎችም በጠቅላላ ጉባኤው ዓመታዊ ስብሰባ ውስጥ ጎላ ብለው ይሰማሉ። ዶክተር ጋር እስከዳር ታይ እንደሚሉት በተለይ ድምጽን በድምጽ የመሻር መብት ባላቸው የጸጥታው ምክር ቤት ውክልና ላይ የሚነሱ ትችቶች አሁን በብዛት እየተስተጋቡ መጥተዋል።
በተባበሩት መንግስታት ድርጅት ውስጥ በሚገኙ በጣም ብዙ ሌሎች ተቋማት ከስሩ ባሉ ሌሎች ተቋማት ብሪተን ውስጥ ኢንስቲትዩሽንስ የሚባሉት የአይኤምኤፍ፣ ወርልድ ባንክ የምንላቸው፣ የዓለም ንግድ ድርጅት ሁሉም ላይ አሁን የሪፎርም ወይም የማሻሻያ ጥያቄ እየተነሳ ነው ያለው። የሁለተኛ ዓለም ጦርነት ሲያበቃ አሜሪካ አሸናፊ ሆና ወጣች። ከዛ እሷ ደግሞ የዓለም ሰላም ሊጠበቀ የሚችልባቸው ተቋማት ስትመሰረት በሰላምና ደህንነት እና በፖለቲካ የተባበሩት መንግስታት ድርጅት ነው የተመሰረተው። እዛ ጋር ደግሞ አሸናፊ ሀገራት የጸጥታው ምክር ቤት ቋሚ መቀመጫ የድምፅን በድምፅ የመሻር መብት ያላቸው ሀገራት እንዲሆኑ ተደረገ። 1972 ላይ ቻይና ታይዋንን ተክታ ጆይን እንድታደርግ ያንን የጸጥታው ምክር ቤትን የቋሚ መቀመጫነት እንድታገኝ ሆነ። ስለዚህ እስከ ቅርብ ጊዜ ድረስ አሜሪካን በኢኮኖሚ እና በኢኮኖሚ የሚቀናቀናት ያን ያህል እሷን መገዳደር የሚችልም ሀገር ስላልነበረ፣ አብዛኞቹ የዓለም ሀገራትም በእሷ ስርዓት ውስጥ ሆኖ እያደጉ ስለነበረ ብዙም ተቃውሞ ቢኖርም ያን ያህል በመንግስታት ደረጃ ፖሊሲ ተይዞለት ሲቀርብ ብዙም አይሰማም ነበር። ነገር ግን አሁን በተለይ እንደ ቻይና አይነት ሀገራት በጣም በከፍተኛ ሁኔታ እያደጉ መምጣት እና ከአፍሪካም አካባቢ ደግሞ ድምጾች መሰማት ይሄ የጸጥታው ምክር ቤት በዓለም ዋና ዋና ጉዳይ የሰላምና የደህንነት ጉዳይ ላይ አምስት ሀገራት ብቻ እንዲወስኑ እያደረገ ነው። ስለዚህ ውክልናው መስፋት መቻል አለበት የሚል ጥያቄ ይነሳል። ከአፍሪካ የተወሰነ ሀገር መግባት አለበት። ከኤዥያ ደግሞ ወይ ህንድ እና ጃፓን ከሁለት አንዱ ወደ መግባት አለባቸው። እንደ ጀርመን አይነት ሀገር ሊገባ ይገባል። ከላቲን አሜሪካም እንደዚሁ የሚሉ ጥያቄዎች ከዚህም ከዛም እየተነሱ ያለበት ሁኔታ አለ። ግን ይሄ ራሱ ያው እያንዳንዱ ውሳኔ በሁሉም ሀገራት ድጋፍ ማለፍ ስላለበት የመሳካት እድሉ ይሄ ራሱ ዝቅተኛ ነው። አሁን ላይ አሜሪካን ራሱ ብታይ የእነዚህ ተቋማት ሪፎርም እንዲደረጉ እንደግፋለን ሲሉ ትሰማለህ። እነ ቻይናም ሪፎርም ይደረጉ ሲባል ትሰማለህ። ልዩነት የሚመጣው እንግዲህ ማን ይግባ ማን ይጨመር የሚለው ላይ ልዩነት ሊመጣ ይችላል።
በእርግጥ በዩክሬንና ሩሲያ መካከል እየተካሄደ በሚገኘው ጦርነት ደረጃ ዓለም በሁለት ጎራ የሚያሰልፍ ችግሮች ሲከሰቱ የተቋሙን ታማኝነት እንደሚፈትን የሚጠበቅ እንደሆነ አምባሳደር ተፈራ ሻውል ይቀበላሉ። ይህም ሆኖ የተባበሩት መንግስታት ድርጅት ከመሰረታው ጀምሮ በሰላም ማስከበር በኩል ለዓለም ሰላምና ደህንነት ያበረከተውን አስተዋጽኦ ሊሽር እንደማይችል አምባሳደሩ ይሞግታሉ።
ይህ ድርጅት ከተቋቋመ ወዲህ ለሰው ልጆች ትልቅ ተስፋ ሆኖ የቆየ ድርጅት በመሆኑ ከነ ድክመቱም ከነ ጥንካሬውም ያለው የዓለም ሕዝብ የሰላምና የደህንነት ተስፋ የተባበሩት መንግስታት ድርጅት ነው። ነገር ግን አባላት በምን አይነት ሁኔታ ያንን ድርጅት ተቀላቅለው ያገለግላሉ፣ ይጠቀሙበታል? ይህ ሌላ ጥያቄ ነው። ምክንያቱም እያንዳንዱ ሀገር የራሱን የልዕልና ክብርና ሌላም የራሱን ብሔራዊ ጥቅም የሚያስከብርበትን መንገድ ለማራመጃ ወይንም ለማጠናከሪያ የሚጠቀምበት ነው እና የተባበሩ መንግስታት ድርጅት እንደሚታወቀው በዩናይትድ ኔሽንስ ዲቨሎፕመንት ፕሮግራም፣ በስደተኞች ድርጅት፣ በህጻናትና እናቶች ድጋፍ ማለት ዩኒሴፍ፣ በዩኔስኮ፣ በዓለም ጤና ድርጅት፣ በዓለም የህዝቦች ፊፋ ድርጅት እና በዓለም ምግብ ድርጅት፣ በዓለም እርሻ ድርጅት፣ በእነዚህ ሁሉ በሚያደርገው ስራ ብዙ ያልተዘመረለት በበጎ ነገር ፈጽሟል።
በተባበሩት መንግስታት የጸጥታው ምክር ቤት ቋሚ ውክልና ባለቤት የሚፈቅድ ማሻሻያ እንዲደረግ ከሚጠይቁት መካከል የአፍሪካ ህብረትና አባል ሀገራት ይገኙበታል። የፖለቲካል ሳይንስ ተመራማሪው ዶክተር ዳር እስከዳር ታየ ግን ግጭት፣ ድርቅና መፈንቅለ መንግስት እያመሳት የምትገኘው አፍሪካ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ 78ኛ ዓመታዊ የመሪዎች ስብሰባ ለችግሯ የሚበጃት መፍትሄ የምትጠበቅበት ጊዜ እንደሆነ ያመለክታሉ።
እንደ አፍሪካ ከዛም ደግሞ እንደ ኢትዮጵያ ብዙ ተግዳሮት እየገጠመን ያለበት ወቅት ላይ ያለ ነው። ለምሳሌ የአየር ንብረት ለውጥን እንኳን ብንወስድ በአፍሪካ ቀንድ ለተከታታይ 5-6 አመት ውስጥ ኢትዮጵያ አካባቢ እና ሶማሊያ፣ ኬንያ ከፍተኛ ድርቅ የነበረበት ሁኔታ አለ። ቅርብ ጊዜ ደግሞ እንደ ሊቢያ፣ ሞሮኮ የተከሰቱ የተፈጥሮ አደጋዎች አሉ። ከጸጥታ ችግር አንጻር ካየን አንድ አዲስ መፈንቅለ መንግስት እየተስፋፋ ያለበት ሁኔታ አለ። የውስጥ ግጭት እየተስፋፋ አካባቢዎች አሉ እና ብዙ ችግሮች ዘላቂ ልማት ግቦች መሳካት አስፈላጊ የሆኑ የገንዘብ አቅርቦት ላይ አፍሪካ አይንክ አሁን ብዙ የዓለም አቀፍ ድጋፍ ትብብር የምትፈልግበት ወቅት ላይ ያለችው በተባበሩት መንግስታት ድርጅት እንዲህ አይነት ችግሮች መፍትሄ የማግኘት እድላቸው ብዙ ባይሆንም ግን አይንክ ዓለም ከተባበረ ኖራል ብዬ አስባለሁ። ትልቁ ነገር ከተሳካ ሊሆን የሚችለው በዚህ በኢትዮጵያ በተለይ እና በተወሰኑ ሀገራት በዚህ በተባበሩት መንግስታት ድርጅት በዘላቂ ልማት ግቦች ስኬታማነት ላይ የተወሰነ ስምምነት ላይ ከተደረሰ እሱ ራሱ አንድ ትልቅ ስኬት ነው ብዬ እኔ ወስዳለሁ። አይ ቲንክ እዛ ጋር የሆነ ነገር ይጠበቅ።
በይፋ ከተጀመረ ቀናትን ባስቆጠረው የተባበሩት መንግስታት ጠቅላላ ጉባኤ 78ኛው ዓመታዊ መደበኛ ስብሰባ 150 የዓለም ሀገራት በመሪዎቻቸው ደረጃ ተወክለው ይሳተፉ እንደሚገኙ ተገልጿል። በተለመደው የተቋም አሰራር መሪዎቹ በተመደበላቸው ጊዜ ሰሌዳ መሰረት ንግግራቸውን ለጠቅላላ ጉባኤው ማሰማታቸውንም ቀጥለዋል። የተባበሩት መንግስታት ድርጅት መስራች የሆነችው ኢትዮጵያም በምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሯ አቶ ደመቀ መኮንን በኩል በጠቅላላ ጉባኤው ላይ ተወክላለች። አቶ ደመቀ ከጠቅላላ ጉባኤው ጎን ለጎን ከትላንት በስቲያ ረቡዕ መስከረም 9 ቀን በተካሄደው የጸጥታው ምክር ቤት ስብሰባ ላይ ምክር ቤቱ ፍትሐዊ ውክልና እንዲኖረው ጥሪ አቅርበዋል። ዓለም አቀፍ የፋይናንስ ተቋማትም የታቀደውን ዘላቂ ልማትና እድገት እንዲያሳኩ አስቸኳይ ማሻሻያ ማድረግ እንደሚገባቸውም አስገንዝበዋል። አሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።